ይህ የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 26 2014 ዓ.ም ተመረጥ ዝግጅታችን ጀመረ። የኢትዮጵያ የቋንቋ ፖሊሲና ጥቅሞቹ ላይ ያተኮረ ዝግጅት ይዘናል።
አንድ ግለሰብ የትኛውን ቋንቋ መምረጥና የትኛውን ቋንቋ ማውራት እንዳለበት በየትኛውም ሕግ ልንደነግገው አንችልም። በተለይ በሕይወቱ ውስጥ
ሁሉም የፌዴራል መስሪያ ቤቶች ሕዝብን ለማገልገል የተቋቋሙ ተቋማቶች ናቸው እና ከእነሱ ላይ መገልገል የሚፈልጉት ነገር ካለ ለመጠየቅም ለመስተናገድም ቋንቋ አንችልም ከሚለው ስጋት እነሱም እዛ ላይ ተስተናጋጅ መሆናቸው የእነሱ ቋንቋ እዛ ቢሄዱም የፈለጉት ነገር ሊያስገኝላቸው እንደሚችል ስለሚያስቡ በጣም እንዲሳተፉ ያደርጋል።
ከአዲስ አበባና ከጅማ ዩኒቨርሲቲ የጋበዝናቸው የቋንቋ መምህራን ናቸው። በምሽቱ ዝግጅታችን ሙሉን ታደምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብራችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሩሲያን ጥቃት ተከትሎ ዩክሬንን ለቀው እንዲወጡ ከተደረጉ አፍሪካውያን ተማሪዎች መካከል በመቶዎቹ የሚቆጠሩት ጋናውያን አገራቸው በሰላም መድረሳቸው ተነገረ። ይሁን እንጂ ለሕይወታቸው የሰጉ በርካታ አፍሪካውያን ተማሪዎች ከሩሲያና ዩክሬን ድንበር አቅራቢያ በሚገኘው ምድር ቤት ውስጥ ተሸሽገው እንደሚገኙ የተመለከተ ሲሆን ከአካባቢው በሰላም የሚያመልጡበትን አጋጣሚ እየተጠባበቁ መሆኑም ተነግረዋል። በዚህ ሳምንት በሰላም ጋና መግባታቸውን የተናገሩት ተማሪዎች ለአሜሪካ ድምጽ እንደገለጹት በአፍሪካ ተማሪዎች ማህበር ጥሪ የተሰባሰቡት 24 ተማሪዎች ዩክሬንን ለቀው መውጣት የወሰኑት ጦርነቱ ሲጀመር አካባቢው በአጎራባች ከተሞች በሰሟቸው የፍንዳታ ድምጾች ሳቢያ መሆኑን ገልጸዋል። በወቅቱ በወሰዱት ፈጣን እርምጃም አውቶቡስ ተሳፍረው ወደ ሩሜኒያ ማምራት በመቻላቸው አሁን ሌሎች ተማሪዎች ከሚገኙበት ስጋት ያመለጡ መሆኑን አስታውቀዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በሚቀጥለው ሳምንት ዩክሬን አጎራባች ወደ ሆኑት ወደ ሩማኒያና ፖላንድ እንደሚያቀኑ ጽህፈት ቤታቸው ትናንት ባወጣው መግለጫ አስታውቀዋል። የምክትል ፕሬዚደንቷ ጉዞ ለዩክሬን ተጠናክሮ ሊሰጥ ስለሚችለው የደህንነት የምጣኔ ሀብትና ሰብአዊ እርዳታ ከሩማኒያና ፖላንድ መሪዎች ጋር ለመነጋገርና በሩሲያ ላይ የተጣሉት ዘርፈ ብዙ ማዕቀቦች ተግባራዊና ውጤታማ ስለሚሆኑበት ሁኔታ ለመምከር መሆኑን መግለጫው አመልክቷል። ሩሲያ ፌስቡክ እና የትዊተር አካውንቶች ከትናንት ጀምሮ በግዛቷ አገልግሎት እንዳይውሉ ማገዷንና ገደብ መጣሏን አስታወቀች። ሮስኮማንዳዞር የተሰኘው የሩሲያ ኢንተርኔት ተቆጣጣሪ ድርጅት ትናንት ባወጣው መግለጫ ፌስቡክ ወደ 26 በሚደርሱ የሩሲያ መገናኛ ብዙሃንና የመረጃ ምንጮች ላይ አድሎ ፈጽሟል ሲል ከሷል። ትዊተር ባለፈው ሰኞ የዩክሬንን ወረራ በሚደግፉ የሩሲያ መንግስት ተቋማት ላይ ጥብቅ ክትትል የሚያደርግ መሆኑን በመግለጹ ሩሲያም በአጸፋው በትዊተር አጠቃቀም ላይ ገደብ መጣሏን አስታውቃለች። የምዕራባውያን መገናኛ ብዙሃንን ጨምሮ የማህበራዊ ሚዲያዎችን ማገዷን ባለሙያዎቹ እየተቹ ነው። ይህም ሩሲያ በዩክሬን ላይ የምትፈጽመውን ግፍ ተከትሎ ዓለም የሚያሰራጨውን መረጃ የአገሯ ዜጎች እንዳይመለከቱ ለመከላከልና ፕሬዚደንት ፑቲን ላይ የሚነሱ ጠንካራ ጥያቄዎችን ለማፈን የምታደርገው እርምጃ ነው ብለዋል። ሩሲያም በበኩሏ ሚዛናዊ ያልሆኑት ምዕራባውያን ሚዲያዎች የሐሰተኛ ዜና የሚያሰራጩ ፌክ ኒውስ ናቸው ስትል ከሳለች። ዩክሬን የተደረሰበትን የተኩስ አቁም ስምምነት በመጣስ ጦርነቱን በመሸሽ በሚወጡ ሰላማዊ ዜጎች መውጫ ኮሪደር ላይ የሩሲያ ኃይሎች እየተኮሱ ነው ስትል ዛሬ ከሳለች። የሩሲያ መከላከያ ሚኒስትር ቃል አቀባይ ስምምነቱ ከተደረሰባቸው የማሪፖልና ቮሎኖካቫ ለቀው የሚወጡ የሰላማዊ ዜጎች በሞስኮ አቆጣጠር ከማለዳው 1 ሰዓት ጀምሮ ክፍት የሚደረግና ተኩስ የሚቆም መሆኑን ተናግረዋል። የማሪፖል ባለስልጣናት ግን ነዋሪዎቹ ከተማውን ለቀው የሚወጡበትን ጊዜ በማዘግየት ይልቁንም ራሳቸውን ወደሚያድኑበት መጠለያ እንዲገቡ አዘዋል። ሰላማዊ ዜጎች እንዲወጡ ለ5 ሰዓታት የሚቆይ የአውቶቡስና የግል ተሽከርካሪዎች መስመር ክፍት እንዲደረግ ታቅዶ እንደነበረም ተገልጿል። በተያያዘ ዜናም የዩናይትድ ስቴትስ መከላከያ ሚኒስትር ባወጣው መግለጫ የሩሲያ ኃይሎች በትናንትናው ዕለት በኦዴሳ አቅራቢያ ያለውን የዩክሬናውያን ከተማ የደበደቡ መሆኑን አስታውቋል። በኬቭ አቅራቢያ ያለው የሩሲያ ጦርም እስካሁን ወደ ከተማው ለመጠጋት እየሞከረ መሆኑን ሲገልጽ፣ በዩክሬናውያኑ ብርታት ግስጋሴው መገታቱ ተመልክቷል። ዩናይትድ ስቴትስ በሩሲያ መንግስት የመለወጥ ፍላጎት የሌላት መሆኑንና በዚህ ዙሪያ የሚደረግ ማንኛውንም ሐሳብ የማታራምድ መሆኑን ዋይት ሃውስ ትናንት በሰጠው መግለጫ አስታውቋል። የዋይት ሃውሱ መግለጫ የወጣው ዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባልና ሪፐብሊካን የሆኑት የደቡብ ካሮላይናው ሌንሲ ግራም ከትናንት በስቲያ ምሽት ፎክስ ኒውስ በተባለው የአሜሪካ ቴሌቪዥን ጣቢያ ላይ በሰጡት ቃለ መጠይቅ ሩሲያ ውስጥ አንድ የሆነ ሰው ፕሬዚደንት ፑቲንን መግደል አለበት ብለው መናገራቸው መሆኑን ተመልክቷል። ታዲያ ይህ ነገር እንዴት አድርጎ ያበቃል ያሉት ሴኔተሩ አንድ የሆነ ሰው ይህን ሰው ወደዚያ ማስወገድ አለበት ሲሉ ተናግረዋል። የሴኔተሩን አባባል ተከትሎ ቪኦኤ ለዋይት ሃውስ ባቀረበው ጥያቄ መልስ የሰጡት የዋይት ሃውስ ቃል አቀባይ ጄን ሳኪ ይህ የዩናይትድ ስቴትስ መንግስት አቋም አይደለም፣ ከዚህ መንግስት ከዚህ አስተዳደር አንደበት የወጣም ንግግር አይደለም ብለዋል። በዩናይትድ ስቴትስ የሩሲያው አምባሳደር አናቶሊ አንቶኖቭ የሴናተር ግራም አባባል ተቀባይነት የሌለውና እጅግ የሚያስቆጣ ነው ብለዋል። ይህ ዩናይትድ ስቴትስ ውስጥ በሩሲያ ያለውን ገደብ ያለፈ ጥላቻ ያሳያል ብለዋል። ሁለቱም የዲሞክራትና የሪፐብሊካን ፓርቲ የምክር ቤት አባላት የሴናተር ግራምን ንግግር ነቅፈዋል። ሰሜን ኮሪያ በትናንትናው ዕለት ሌላ የባለስቲክ ሚሳኤል ሙከራ ማካሄዷን የደቡብ ኮሪያ መከላከያ ሚኒስትር አስታውቋል። ይህ የሆነው በደቡብ ኮሪያ ፕሬዝደንታዊ ምርጫ ለማካሄድ 4 ቀናት ሲቀሩ መሆኑም ተመልክቷል። የአውሮፓውያኑ አዲስ ዓመት ከገባ ወዲህ ሰሜን ኮሪያ እስካሁን በ9 ዙር ሙከራ ወደ 13 የሚደርሱ ሚሳኤሎች መተኮሷ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 26 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ባለፈው ረቡዕ የተከበረው የአድዋ በዓል የተመለከተ ዘገባ አሰናድተናል። ከሱ ላይ ቀንጨብ ያደረግነው ነው ያሰማናችሁ። ቆየት ብሎ ሙሉን ታዳምጡታላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችን እንለፍ። በኢትዮጵያ ሚኒስትሮች ምክር ቤት ከተወሰነ 2ኛ ዓመቱን ያስቆጠረው የቋንቋ አጠቃቀም ፖሊሲ ሊተገበር መሆኑን የኢትዮጵያ የባህልና ስፖርት ሚኒስቴር አስታውቋል። በኢትዮጵያ የቋንቋ ፖሊሲ ውቅና በአጠቃላይ 5 ቋንቋዎች የፌዴራል መንግስት የስራ ቋንቋ እንዲሆኑ ዝግጅት በመደረግ ላይ ይገኛል። ዘጋቢያችን ምትኩ ፍቃዱ በዚህ ጉዳይ ላይ የቋንቋ ምሁራንን አነጋግሮ ያሰናዳውን ዘገባ እንደሚከተለው ያቀርበዋል።
የኢትዮጵያ ሚኒስትሮች ምክር ቤት የካቲት 22/2012 ዓ.ም ባካሄደው ስብሰባ ባሳለፈው ውሳኔ መሰረት ከአማርኛ ቋንቋ በተጨማሪ ኦሮምኛ፣ ትግርኛ፣ ሶማሊኛና አፋርኛ የስራ ቋንቋ እንዲሆኑ መወሰኑ ይታወሳል። የካቲት 10/2014 ዓ.ም ፋና ብሮድካስቲንግ ኮርፖሬት ይዞ በወጣው ዜና የኢትዮጵያ ባህልና ስፖርት ሚኒስቴር ይህንን ውሳኔ ተግባራዊ ለማድረግ ዝግጅት ላይ መሆኑን አስታውቋል። ለመሆኑ አንድ ሀገር የቋንቋ ፖሊሲ አላት ማለት ምን ማለት ነው? በአዲስ አበባ ዩኒቨርሲቲ የአማርኛ ትምህርት ክፍል ቋንቋ መምህሩ ዶክተር ሙሉ ሰው አስራት ይመልሳሉ።
አንድ ሀገር የቋንቋ ፖሊሲ አላት ማለት በዛች ሀገር ውስጥ የሚነገሩ ቋንቋዎች ለምን ለምን መንግስታዊ አገልግሎት እንደሚውሉ፣ በየትኛው ደረጃ ላይ ለየትኛው መንግስታዊ አገልግሎት እንደሚውሉ የሚደነግግ ሕግ አላት ማለት ነው። ወይም በግዛቷ ውስጥ ለሚነገሩ ቋንቋዎች የስራ ክፍፍል የምትሰጥበት ህግ አናት ማለት ነው። የቋንቋ ፖሊሲ ማለት ይሄ ነው ባጭሩ።
ተመሳሳይ ጥያቄ ያቀረበላቸው በጅማ ዩኒቨርሲቲ የአፋን ኦሮሞ ቋንቋ ትምህርት ክፍል መምህር የሆኑት ዶክተር አለማዩ ፈቀደ የሚከተለውን ይላሉ።
ኢማማታ አፋን ይጀቹ ነጋ
የቋንቋ ፖሊሲ ማለት በብዙ ሀገር ውስጥ ስራ ላይ እየዋለ ያለም ሆነ በቋንቋ ህግም የምርጫ ጉዳይ ነው። አንድ ሀገር ሁለት ቋንቋ ወይም እንደኛ ሀገር 70ና ከዛ በላይ ያላቸው ሊሆን ይችላል። አንድ ሀገር ደግሞ ከነዚህ ቋንቋ መቼና የት ደረጃ ላይ ለስራ ቋንቋ እንደሚጠቀምበት የሚደነግግ ህግ ማለት ነው። ለቋንቋ ፖሊሲ መውጣቱ የሚሰጠው ጥቅም ምን እንደሆነ የተጠየቁት ዶክተር ሙሉ ሰው
ጠቀሜታዎቹ አንደኛው ህዝቧን ተደራሽ ማድረግ ነው። በአንድ ሀገር ውስጥ ያሉ ህዝቦች መንግስታዊ አገልግሎቶችን በቋንቋቸው የሚያገኙ ከሆነ መንግስት ለነሱ በቋንቋቸው ይደርሳቸዋል። እነሱም ደግሞ ወደ መንግስት ተቋማት በመጡ ጊዜ በቋንቋቸው የመገልገል መብት ያገኛሉ ማለት ነው። ለዚህ ነው መንግስታዊ አገልግሎቶች ወይም መንግስታዊ አገልግሎቶችን በነዛ ቋንቋዎች ማቅረብ የምንለው። ይቺ መንግስታዊ የምትለዋል የመደጋግማት ምክንያት ነው። በነገራችን ላይ ቋንቋ አንድ ግለሰብ የትኛውን ቋንቋ መምረጥና የትኛውን ቋንቋ ማውራት እንዳለበት በየትኛውም ህግ ልንደነግገው አንችልም። በተለይ በህይወቱ ውስጥ አሁን እኔ እናንተ በዚህ ሰዓት የትኛውን ቋንቋ ቃላት መምረጥ እንዳለብን የምንወስነው ይሄ የራሳችን ኃላፊነት ነው የሚሆነው፣ ወይም የራሳችን ምርጫ ነው የሚሆነው። መንግስታዊ ተቋማት ውስጥ አገልግሎት ለማግኘትና አገልግሎት ለመስጠት ስንሄድ ነው የቋንቋ ፖሊሲ ሚና ጎልቶ የሚታየው። ስለዚህ ተቋማቱ የሚገለገሉበት ቋንቋ ማለት ነው። በብዛት የቋንቋ ፖሊሲ ሚናው የሚጎላው እዛ ቦታ ላይ ነው። መንግስታዊ ተቋማትና በዜጎች መካከል በሚኖረው ወይም በተቋማትና በተቋማት መካከል በሚኖረው ግንኙነት ላይ ነው ትኩረቱ የቋንቋ ፖሊሲ። ስለዚህ በዚህ ጊዜ ተደራሽ ይሆናል፣ ህዝቡ ዜጎቿን የበለጠ ተደራሽ ማድረግ ይችላል የቋንቋ ፖሊሲ ትክክለኛ እስከሆነ ድረስ። ሁለተኛው እንግዲህ ቋንቋ የዛች ሀገር ሀብት ነው። አገልግሎት ካልሰጠ በስተቀር ቋንቋ ይጠፋል እና ከእለት ከእለት ህይወታችን ከእለት ከእለት ኑሯችን ጋር የተያያዘ ሲሆን ነው ቋንቋ ተጠብቆ የሚቀመጠው። እና ከአገልግሎቱ ተደራሽነት በተጨማሪ ደግሞ የአገሪቱን ቋንቋዎች ለመጠበቅ የሀገሪቱን ቋንቋዎች ለማሳደግ የሀገሪቱን ቋንቋዎች ለማበልጸግ ያገለግላል ይሄ ፖሊሲ መኖሩ ማለት ነው። እንደዛ መሆኑ ደግሞ ሁለቱም ተደማምረው የኔነት ስሜት እንዲዳብር ሀገሪቱ ወይም መንግስቱ የኔ ነው የሚለውን ስሜት በዜጎቹ ላይ ለማስረጽ ያገለግላል። ግን እነዚህን ጠቀሜታዎች የምናገኘው ትክክለኛ ፖሊሲ በመቅረጽ እና ትክክለኛ ትግበራም በመተግበር ነው።
ዶክተር አለማየሁ በተመሳሳይ የእርሳቸው እይታ እንዲያጋሩን ጠይቀናቸዋል።
ፋይዳን ራ አርገሙ ሰልጣንቲ አመሆና ጋ ባይናን ዋን መሄረሞቱ ማረታ የመለ ብይኩኒ ኢማመጣፋኒ ኢፋ ተኤ ለፈራን ቀብዱ
የሚያስገኘው ጠቀሜታ ብዙ ነው። ኢትዮጵያ እንደ ሀገር በግልጽ የተቀመጠ የቋንቋ ፖሊሲ እስካሁን የላትም። ነገር ግን እንደ ትምህርት፣ እንደ እርሻ፣ እንደ ጤና ሁሉ ቋንቋም የሀገሪቱ ሀብት ስለሆነ ፖሊሲ ያበጅቶለት መቼና የት መጠቀም እንደሚኖርብን በግልጽ ማስቀመጥ ነው የሚያስፈልገው። ስለዚህ የቋንቋ ፖሊሲ ማለት ስለ መሪነት ማለት ነው። ይህም ያለውን ቋንቋ እንዴት ማሳደግ ይቻላል፣ ህዝብ ውስጥ ያለውን ቋንቋ እንዴት መጠቀም እንዳለበት ማስቀመጥ ስለሆነ ትልቅ ጠቀሜታ አለው። በተለይ የቋንቋ እኩልነት የሚረጋገጥበት መንገድ ስለሆነ ትልቅ ትርፍ አለው። ምክንያቱም ሁሉም በቋንቋ መገልገል ይፈልጋል። አንድ ቋንቋ ወደ ፌዴራል የስራ ቋንቋ አደገ ማለት ይዞ የሚመጣው እድል ብዙ ነው። ሰውን ወደ ስራ ሊያስገባ ይችላል። ከዚህ ባነሰ ከሆነ ደግሞ የስራ እድሉንም ሊያሳጣ ይችላል። የፌዴራል የስራ ቋንቋ እንዲሆን ከተወሰኑ አንዱ አፋን ኦሮሞ ሲሆን ቋንቋው የፌዴራል የስራ ቋንቋ እንዲሆን ብዙ ጥያቄዎች ይቀርቡ እንደነበር በአዲስ አበባ ዩኒቨርሲቲ የቋንቋ መምህሩ ዶክተር ጥለውን ተሊላ ያስታውሳሉ። አሁን የቋንቋውን አገልግሎት እንደሚጨምር ይናገራሉ።
እጋ አፋን ኩን ገራ አፋን ፌዴራላት ደቄ ረዮጀኑ ተጃጅለ ሳቲቱ በለተ።
እንግዲህ ይህ ቋንቋ ወደ ፌደራል የሥራ ቋንቋ አድጓል ማለት የሚሰጠው አገልግሎት ሰፍቷል ማለት። ይህ ማለት አሁን ለምሳሌ አፋን ኦሮሞ አሁን ካለበት ደረጃ በኦሮሚያ ክልል ውስጥ ነው እየሰራ ያለው። አሁን ያለው አገልግሎቱ እንዳለ ሆኖ ወደ ሌሎች ቢሮዎች አገልግሎት ሲያድግም የቋንቋው ተግባቦት ብቻ ሳይሆን ባህልንም ይዞ ይሄዳል። ስለሆነም ይህ ህዝብ ያለውን ጥሩ ነገርም እያስተማረ ይሄዳል። ስለዚህ ጥቅሙ ብዙ ነው። አፋን ኦሮሞ የፌደራል የስራ ቋንቋ መደረጉ ዘግይቷል የሚሉት ደግሞ ዶክተር አለማዩ ፈቀደ ናቸው።
አፋን ኦሮሞ አፋን ሆጂ ፌደራላ ታውዳስ የሮንሳ አማዩ ምቲ ዱሪ ቱረ ከሚታው ንረት ነው።
አፋን ኦሮሞ የፌደራል መንግስት የስራ ቋንቋ መሆን ያለበት ጊዜው አሁን ሳይሆን ድሮ መሆን ነበረበት። በተለያዩ ሁኔታዎች እንግዲህ እየዘገየ ዛሬ ላይ ደርሷል። አሁንም ቶሎ ብሎ ስራ ላይ ይውላል የሚለው ጥያቄ እንዳለ ሆኖ ይህ ጥያቄ ግን የኦሮሞ ህዝብ ጥያቄ ሆኖ ለብዙ ጊዜ ትግል የጠየቀ ነው። ማንም ቢሆን ለቋንቋው ክብር ይፈልጋል። ለምሳሌ ላለፉት 30 ዓመታት አፋን ኦሮሞ የክልሉ የስራ ቋንቋ ሆኖ ቆይቷል። ነገር ግን ከክልል አልፎ ወደ ፌደራል አድጎ የኦሮሞ ህዝብ ከፌደራል ሴክተሮች ማግኘት ያለበትን አገልግሎት እያገኘ አልነበረም። ለምሳሌ በጥናት በተረጋገጠው የፌደራል መስሪያ ቤት ውስጥ ኦሮሞ ሆኖ የስራ እድል አግኝቶ ያለው ከ18% በታች ነው። ይህ ደግሞ የሚያሳይ የኦሮሞ ህዝብ ከአገልግሎቱ ምን ያህል ርቆ እንዳለ ነው። አቶ ከማላሺ በጅግጅጋ ዩኒቨርሲቲ የኮሚኒኬሽን እና ሚዲያ መምህር እና የህዝብ ተወካዮች ምክር ቤት አባል ናቸው። ሶማሊኛ ቋንቋ ብቻ ሳይሆን በኢትዮጵያ ሌሎች ቋንቋዎች ለፌደራል የስራ ቋንቋ መመረጣቸው እንደ ሀገር ብዝሃነትን ለማስተናገድ ምቹ ሁኔታን ይፈጥራል በማለት ይገልጻሉ።
ሶማሊኛውን ብቻም ሳይሆን እንደ ሶማሊኛ አፋረኛውንም አንሳው ትግረኛውንም ኦሮምኛው ምኑንም ብታየው አሁን ይሄ ቋንቋው የስራ ቋንቋ በመሆኑ እንደ ቋንቋ ብቻ እናየውም እና ይሄ እንደ ሀገር ብዝሃነትን ለማስተናገድ በተለያየ ገጠም ለሚወራው በመንግስትም በተለያየ ተቋማት የሚወራውን ነገር በተግባር ብዝሃነትን ማስተናገድ ነው የሚሆነው። ከዛ በተረፈ እንደ ህዝብም ደግሞ ሁሉም የፌደራል መስሪያ ቤቶች ህዝብን ለማገልገል የተቋቋሙ ተቋማቶች ናቸው እና ከእነሱ ላይ መገልገል የሚፈልጉት ነገር ካለ ለመጠየቅም ለመስተናገድም ቋንቋችንም ከሚለው ስጋት እነሱም እዛ ላይ ተስተናጋጅ መሆናቸው የነሱ ቋንቋ እዛ ቢሄዱም የፈለጉት ነገር ሊያገኝላቸው እንደሚችል ስለሚያስቡ በጣም እንዲሳተፉ ያደርጋቸዋል። እነዚህ ሁሉ የተቀሩ አሁን የፌደራል ቋንቋ ይሁን ብለን ያነሳነው ቋንቋ ላይ ያለው አድቫንቴጅ እንደ ሶማሌ ደግሞ እንደምታውቀው እንግዲህ ሶማሊያም የጎረቤት ሀገራችን ነች እና በኢትዮጵያና በሶማሊያ በተለይ ደግሞ በሶማሌ ክልል አካባቢ የሚኖሩ ማህበረሰቦች እና እነሱም ከፍተኛ የሆነ የስራም እንደገና ደግሞ የዝምድናም የምድር የባህልም የእምነትም ብዙ ትስስሩ ስላለ የሁላ ትስስር ነፃ በሆነ መልኩ ከክልሉ ባሻገር መሀል ሀገር ላይ እንደለብ የመንቀሳቀስ እድሉን የበለጠ ይከፍታል። በዚህ አጋጣሚ ደግሞ ሌሎች የሀገር ውስጥ ቋንቋዎችንም ለመማር ጭምር ይጠቅማል እና አንድ ሰው እንግዲህ ሶማለኛ የመስሪያ ቋንቋ ነው ብሎ እዛ ሲመጣ ሀገረ መንገዱን ከሶማለኛ ውጭ ያሉ ቋንቋዎችንም ለመማር ቦታ ለመገኘት ግድ ስለሚል አንዱን ቋንቋ ከአንዱ ቋንቋ ላይ የባህልና የመማማር እንትኑ ራሱ አድቫንቴጅ በጣም እየሰፋ ስለሚመጣ አሁን ከምናስበው በላይ እንደ ሀገር ራሱ ሀገር ላይ የሚኖረውን ማህበራዊም ሆነ ኢኮኖሚያዊ ከፈለክ ፖለቲካም ራሱ ብትለው ላይ ትልቅ ለውጥ ያመጣል።
በኢትዮጵያ የፌደራል የስራ ቋንቋዎች መጨመር ጥቅም እንጂ ጉዳት የለውም የሚሉት ዶክተር ሙሉ ሰው ነገር ግን ትግበራው ላይ የሚነሱ ጥያቄዎች እንዳሉ አስታውሷል።
ቋንቋዎችን መጨመሩ ቅድምም እንዳልኩት ፌደራል መንግስቱን አገልግሎቶች በእነዚህ ቋንቋዎች ማቅረብ ነው። ዜጎቹም እነዚህን ቋንቋዎች ከእነዚህ አንዱን የሚናገሩ ዜጎች በፌደራል መንግስት መስሪያ ቤቶች መጥተው አገልግሎቱን ማግኘት ይችላሉ ማለት ነው ባጭሩ። ይሄን ስል ትንሽ አሳሳች የሆነ ሌላ ሀሳብ ሊኖር ይችላል። ፌደራል መስሪያ ቤቶች ውስጥ የሚሰሩ ዜጎች እነዚህን ቋንቋዎች በሙሉ መቻል አለባቸው ማለት አይደለም። ይሄ ማለት በአንዱ አገልግሎቱን መስጠት ይቻላል። ስለዚህ ፌደራል መንግስቱ በእነዚህ ቋንቋዎች አገልግሎቶቹን የማቅረብ ኃላፊነት አለበት። በእነዚህ ቋንቋዎች የሚችሉ ሰዎች በእያንዳንዱ አገልግሎቱ ላይ ማስቀመጥ ይጠበቅበት ነው። ደግሞ አስተርጓሚ በእነዚህ ለእነዚህ አገልግሎቶች ለዜጎቹ የሚያደርሱ አስተርጓሚዎችን ማዘጋጀት አለበት ማለት ነው የሚሆን። እንደዚህ ሲሆን ዜጎቹን የበለጠ ተደራሽ ማድረግ ነው ትልቁ ጠቀሜታ። ቀደም እንዳልኩት ወደ 5 ሲያድጉ ዜጎች ተደራሽ ይደረጋሉ። እነዚህ ቋንቋዎች የበለጠ ለአገልግሎታቸው እየሰፋና እየበለጸጉ ይሄዳሉ ማለት ነው። ከአሁናዊ ሁኔታው አንጻር እነዚህን ቋንቋዎች የፌደራል ቋንቋ ማድረጉ እነዚህ ጠቀሜታዎች ይኖሩታል። እንዳልኩ ጠቀሜታዎቹ እንዳሉ ሆነው ግን ከነባራዊ ሁኔታው ጋር ስናዛምደው አሁንም የትግበራው ላይ ትልቅ ጥያቄ እንነሳል። የትግበራዎችን ላይ የምናነሳቸው ጥያቄዎች ይኖራሉ። ፖሊሲውም እንደዚሁ በደንብ ያላያቸው ጉዳዮች ይኖራሉ። ምንድን ነው ያላየው? በዋናነት ፖሊሲው እነዚህን የፌዴራል ቋንቋዎችን ሲያስቀምጥ 5ቱን ቋንቋዎች ከተለያዩ ክልሎች እንደመጡ አድርጎ ነው የሚወስዳቸው ወይም የሚያያቸው። ለምሳሌ አማርኛ አንዱ ክልል ላይ፣ ኦሮምኛ የአንዱ ክልል ነው፣ ሶማሊኛ የአንዱ ክልል ነው፣ አፋርኛ የአንዱ ክልል ነው ተደርገው ነው የሚወሰዱ። አፋር ክልል አፋርኛ የፌዴራል ቋንቋ እስከሆነ ድረስ የእኔ ቋንቋ ነው ብሎ የሚያየው አፋርኛ ነው። ስለዚህ ከፌዴራል መንግስቱ ጋር ግንኙነት የሚፈጥረው በአፋርኛ ነው ማለት ነው። ኦሮሚያም ኦሮምኛን ብቻ ነው የፌዴራል ቋንቋ እንደሆነለት የሚወስደው እና እንደዛ ነው የሚያስበው። በእነዚህ ክልሎች ግን ሌሎቹ የፌዴራል የስራ ቋንቋው ተደርገው የተካተቱ ሌሎቹን ቋንቋዎች ይኖራሉ። እነሱ አይታዩም። እያንዳንዱ ክልል አንዳንድ ቋንቋ ወይም የእሱ የተባለውን ቋንቋ ብቻ የፌዴራል እንደሆነለት ነው የሚያይ እንጂ የሌላኛው የፌዴራል ስራ ቋንቋ እዛ ክልል ውስጥ ስላለ እዛው እነዛን ቋንቋዎች በሙሉ ከፌዴራል ጋር ለመገናኘት ይገለገልባቸዋል የሚለው አሁንም ጥርት ብሎ ያልመጣ ነው። ይሄ ከዚህ በፊትም በተለይ በትምህርት ፖሊሲያችን ላይ የታየ ነገር። አንድ ክልል የስራ ቋንቋ የአፍ መፍቻ ቋንቋውን አድርግ ሲባል ሌሎችም ቋንቋዎች ይዘነጋሉ። የአፍ መፍቻ ቋንቋ መሆናቸው ተዘንግቶ ነው ሲተገበር የቆየው። ብዙ ቦታዎች ላይ ለምሳሌ ኦሮሚያ ውስጥ አማርኛ ቋንቋ አፋቸውን የፈቱ ተማሪዎች ወደ ግል ትምህርት ቤቶች ካልሄዱ በቀር ብዙ ቦታዎች ላይ ይቸገራሉ። በእርግጥ በአማርኛ የሚማሩባቸው ከተማዎች እዚህ መሀል አካባቢ ከተማዎች ላይ እንደዚህ አይነት ችግሮች አሉ። ከኦሮሚያ ውጭ ሌላ ቦታ ላይ ያሉ የኦሮምኛ ተናጋሪዎችም እንደዚሁ አይነት ችግር ይከሰትባቸዋል። ከክልላችን ውጭ ያሉ የሌላ ቋንቋ ተናጋሪዎች በሙሉ አፋቸውን በፈቱበት ቋንቋ ትምህርት የማግኘት ችግር ያጋጥማቸው ኖሯል። አሁንም ሌሎች መንግስታዊ አገልግሎቶች በእነዚህ የፌዴራል ቋንቋዎች ይሁኑ ሲባል ይቺው ክልላዊነት አስተሳሰባችን እስካለች ድረስ እነዚህ ተግዳሮቶች ናቸው ለመተግበር የሚያስቸግሩን እንጂ ቋንቋዎቹ መጨመራቸው በአጠቃላይ ዝም ብለን ስናየው ከነባራዊ ሁኔታው ነጥለን ስናየው ጠቀሜታቸው የጎላ ይሆናል። በትክክል እንተገብራቸዋለን ወይ እንዴት ነው የምንተገብራቸው የሚለው ግን የጠቀሜታው ተቋዳሾች መሆናችንን በጣም የሚወስኑት ጉዳዮች ናቸው የሚሆኑት።
አቶ ከማላሺ ደግሞ የፌዴራል ስራ ቋንቋዎችን መጨመር ጠቀሜታው የማያጠያይቅ መሆኑን ገልጾ ነገር ግን ግንዛቤ መፍጠር እንደሚያስፈልግ ይናገራሉ።
እንደምታውቀውም በቅርቡ አገራዊ ምክክር ኮሚሽንም ተቋቁሞ ኮሚሽነሮችም ተሰይመዋል እና ይህ ትልቁ ዓላማ አገራዊ ምክክር ኮሚሽኑም አገራዊ ምክክር መድረኮችም እንዲዘጋጅ የሚፈለገው ብዙ ጊዜ እነዚህ አጨቃጫቂ የሆኑ ሀሳቦች፣ ልዩነት ያላቸው ነገሮች ላይ ሰው ተወያይቶ በግልጹ ነጻ በሆነ መልኩ እንዲሳተፍ ከማሰብ የተነሳ ነው እና ምንድን ነው እዚህ ጋር በስፋት በዚህ አጋጣሚ ለውይይት ቢነሳ ይጠቅማል ብዬ የማስበው ሁሉም ሰው እነዚህ አገር በቀል እውቀቶችና አገር ውስጥ ያሉ ቋንቋዎች የኔ ነው በሚል ስሜት እንዲያስብ ሰፊ ግንዛቤ ማስጨበጫ ስራ መሰራት አለብን ያስባል ነው። ኦሮመኛም የኔ ነው የሚል አማራ፣ ሶማሊኛም የኔ ነው የሚል ኦሮሞ፣ ወይም ትግረኛም የኔ ነው የሚል አፋር ተናጋሪ፣ አፋረኛም የኔ ነው የሚል ይሄ ላይክ አሁን በእነዚህ በአምስት ቋንቋ ጀመርን እንጂ ነገ ከነጎዳ ሌሎች ቋንቋዎችንም ለማስተናገድ ዝግጁ የሆንበትን አጋጣሚ ማሳየት፣
የፌዴራል ስራ ቋንቋዎችን ወደ ስራ ማስገባት የፖለቲካ ውሳኔን ይጠይቃል ይላሉ ዶክተር አለማየሁ ፈቀደ።
ኢብሳ የሮደር በከራሞቱማ ከነመራ አፈኑ በደቲ ኦፒ ገራገራር አፈጅረሙ ቀሚን እርግዚ አደንት ሄዱ አደንት ደቀሲ ሳሞቃ በዋንጅ ፋዋን ከሳ ጣቡዳ።
ባለፈው በመንግስት በኩል የተሰጠውን መግለጫ መረዳት እንደቻልኩት የተለያዩ ዝግጅት ላይ እንዳሉ ነው የሚያሳየው። አድካሚ አካሄዶች አሉት የምልም ተነስተዋል። ነገር ግን አንድን ቋንቋ ደረጃውን አሻሽሎ የፌደራል የስራ ቋንቋ ማድረግ የፖለቲካ ውሳኔ ስራ እንጂ የቴክኒክ ስራ ጉዳይ አይደለም። በፖለቲካ ውሳኔ ስራ ውስጥ አንዴ ከተገባ ስራ ውስጥ ለመግባት አዲስ የሚሰራ ስራ የለም። ለምሳሌ አንድ ቋንቋ አዲስ ፊደል የሚፈልግ ከሆነ ኡነትም ጊዜ ሊወስድ ይችላል። ምናልባት ይሄን ወደ ስራ ለማስገባት የሚፈልግ ከሆነ በዚህ ቋንቋዎች አገልግሎት የሚሰጡ የፌደራል መስሪያ ቤቶች ውስጥ በእነዚህ ቋንቋ የሚያገለግሉ ባለሙያዎችን ከማስገባት ውጪ የተለየ ዝግጅት የሚፈልግ አይመስለኝም። አድማጮች በዚህ ጉዳይ ላይ ከህገ መንግስቱ ጋር ተያይዞ የሚነሱ ሐሳቦችን ጨምሮ ተከታታይ ውይይቶችን ይዘን እንመለሳለን። ለአሜሪካ ድምጽ ከአዲስ አበባ ምትኩ ፍቃዱ።
እየደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን amharic.vnews.com ላይ ታገኙታላችሁ። ከሰኞ እስከ አርብ ደግሞ በፌስቡክ @vnews amharic ላይ ስርጭታችን በቀጥታ ይተላለፋል። በትዊተር #vnews amharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም @vnews amharic ብላችሁ ብትፈልጉናል። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@vnews.com ላይ ኢሜል አድርጉልን። አሁን ለምሽቱ በልዩ መሰናዶ ወደ ያዝናቸው ዝግጅቶችን ወሰዳችሁ። በኢትዮጵያ የሳምቤ ጦርነት ጣሊያን በኢትዮጵያ ብርቱ ውጊያ ካጋጠሙት ቦታዎች ኢሉ አባቡር ውስጥ የተካሄደው የሳምቤ ጦርነት አንዱ እንደሆነ የታሪክ መዛግብት ያሳያሉ። ዘገባችን ገልሞ ዳዊት ሰሞኑን የተከበረውን የአድዋ ድል በዓል መነሻ በማድረግ በዚህ አካባቢ የተካሄደው ጦርነት ታሪክ በመጠየቅ ተከታዩን ዘገባ አስተናግዷል። ቀጥሎ ይቀርባል።
አቶ ወንድሙ ደበላ በምዕራብ ኦሮሚያ የኢሉ አባቡር ዞን ባህልና ቱሪዝም ቢሮ ኃላፊ ናቸው። አለ ወረዳ ውስጥ ስለተደረገው ጦርነት ታሪክ እያጣቀሱ ያስረዳሉ።
ሳምቤ ድል የተመዘገበው በኢሉ አባቡር ዞን በአሌ ወረዳ ሳምቤ በሚባል ቦታ ነው። ይሄም የተደረገው ጣሊያን በ1888 በአድዋ ድል ከተሸነፈ በኋላ ዳግም እንደገና ጦር ከፍቶ ወደ ኢትዮጵያ መምጣቱ ይታወቃል። ኢትዮጵያን ለመያዝ ማለት ነው። በ1928 አካባቢ በኃይሌ ስላሴ ጊዜ ማለት ነው። ኃይሌ ስላሴ አዲስ አበባ እንዳትያዝ መረጃ እንደሰሙ ከምስራቅ በኩል ያለው የጣሊያን ኃይል እየጠነከረ ሲመጣ አዲስ አበባ ከተያዘች ፍንፍኔ ከተያዘች አፍሪካ በሙሉ እንደ ቁጥጥር ስር እንደዋለች እና ኮሎናይዝ እንደተደረገች ተደርጎ ስለሚወሰድ ያንን ቁጭ ብለው ወሰኑና ዋና ከተማ የኢትዮጵያ ዋና ከተማ ወደ ጎሬ ጎሬ ማለት እንግዲህ ኢሉ አባቡር ውስጥ የሚገኝ ቦታ ነው። ወደ ጎሬ እንዲዛወር ውሳኔ ያስተላለፉ። ከዛ በኋላ ጣሊያን ያንን ሰምቶ ወደ ጦሩን ቀጥታ ወደ ኢሉ አባቡር ወደ ሳምቤ ነው ያደረገ፣ ወደ ጎሬ ማለት ነው። ጣሊያን በብዙ ወታደር ታጅቦ ነው ወደ ኢሉ አባቡር የዘመተው። ከዛም በኋላ የኢሉ አባቡር ህዝብና በምዕራብ ኦሮሚያ የሚገኙ ጅማ፣ ግማሽ ወለጋ፣ ኢሉ አባቡር እና ቡኖ በደሌ ያሉ ኦሮሞዎች ተሰባስበው ያንን ኃይል ለመክታት እና ለመዋጋት ወደ ሳምቤ ዘምተዋል ማለት ነው። ከዛም በኋላ ሳምቤ ላይ በ1933 ጣሊያን ኃይሉን አጠናክሮ ከመጣ በኋላ በዘመናዊ መሳሪያ ታጅቦ ነው የመጣው። የሉባቡርና የምዕራብ ኦሮሚያ ውስጥ ያሉ ኦሮሞዎች ተሰባስበው ያንን ኃይል ደምስሰውታል 1933 አካባቢ ማለት ነው። እዚህ ላይ እንግዲህ ብዙ ታዋቂ ሰዎች ተሳትፈዋል። ለምሳሌ ጃገማ ኬሎ፣ ሌንሴ ኬሎ የሚባሉ እዚህ አካባቢ ሰው ደግሞ ዘውዴ ለሞ የሚባሉ በጣም ብዙ ታዋቂ ሰዎች በዚህ ጦር ላይ ተሳትፈዋል።
አቶ ወርዶ ፋውንዴም ያለ ወረዳ ባልና ቱሪዝም ኃላፊ ናቸው። በዚህ በሳምቤ ጦርነት ከ12 ባታሊዮን በላይ የጣሊያን ጦር መሳተፉን ያስረዳሉ።
ጣሊያኒኒ ወጋ ፍርተማ ቦደ ሁንዴሽ ጀቤፈቴ ብየተነ ወይረዶ ፊሮሽን ካቱ ነሞታ ናኖ ባትሎኒ።
ጣሊያን ከ40 ዓመታት ቆይታ በኋላ ሀገራችን ለመውረር ስትመጣ ወደዚህ ወደ ኢሉ አባቦራ የመጣው ወደ 12 ባታሊዮን የሚሆን የጣሊያን ጦር ነው። በዚህም ሳምቤ በሚባል ቦታ ላይ ነው ጦርነት የከፈተችው። ያኔ ጦርነቱን የመሩት መርጋ ቦካ፣ ዘውዴ ለሙና ሌሎችም አሉ። ጦርነቱ በተካሄደበት ሳምቤ አካባቢ ቀበር የሚባል ወንዝ አለ። እነኚህ ጦር መሪዎች የነበረውን ድልድይ በመስበር ወራሪውን የጣሊያን ጦር ተዋግተው በ1933 አሸንፈዋል።
አቶ ወርዶፋ በሳምቤ በተደረገው ጦርነት ላይ ከመላው ምዕራብ ኦሮሚያ ማለትም ከምዕራብ ሸዋ፣ ከአራቱም የወለጋ ዞኖች መሳተፋቸውንም አክለው ገልጸዋል። ነገር ግን ይላሉ፣ በዚህ ጦርነት ዘውዴ ለሙ የሚባለው የሳምቤ ተወላጅ ጣሊያኖች ተታለው ወደ ወንዙ እንዲመጡና ከዚያም የአካባቢው ነዋሪም በወንዙ ዙሪያ በሽምቅ ውጊያ ድል እንዲያደርግ የተለየ ሚና ነበረው ብለዋል። አቶ ፋሪስ አልይ ባለ ወረዳ የባልና ቱሪዝም ቢሮ ለ8 ዓመታት በታሪክ ጥናት ዘርፍ ላይ ሰርተዋል።
ጀኔራል ጃገማ ኬሎ እና እህታቸው ሌንሴ ኬሎ በዚህ ጦርነት ተሳትፈዋል። በተጨማሪም የአካባቢው ተወላጅ የሆኑ እንደነ መርጎ ቦካ እና አያንሶ ቦካ ያሉ ሰዎችም ተዋግተው ያዋጉ የአካባቢው ጦር መሪዎች ናቸው። መርጎና አያንሶ ኢኖስ የሚባል ቦታ ነው የተወለዱት። ከዚያ በፊትም ከጣሊያን ጋር ለመዋጋት ወደ ከፋቴፒ ሄደው ጉዳት ከደረሰባቸው በኋላ ነው የተመለሱት። በጦርነቱ ላይ የጣሊያን ጦር መሪን በቀበር ወንዝ ላይ ከመቱ በኋላ የተቀሩት ወደ ሳምቤ ተራራ ወጥተው ለሶስት ቀን ቆዩ። ያኔ በተራራው ላይ የተደበቁት የጣሊያን ጦር አባላት ወደ ጎሬና አካባቢዋ ከባድ መሳሪያ ሲተኩሱ ነበር። በስተመጨረሻ እጅ ሰጥተው በጎሬ ከቆዩ በኋላ ወደ አዲስ አበባ ተላኩ።
አቶ ወንድሙ ይህ በሳምቤ በ1933 የተመዘገበው ድል ሀገርን ከሁለተኛ ወረራ የታደገ አንዱ ድል ነው ይላሉ።
እንግዲህ አሁን ጠላን የመጣው ሁለተኛ ዙር በ1888 በአድዋ ድል ከተሸነፈ በኋላ ያንን ቂም ቋጥሮ እንደገና ኢትዮጵያን ለመያዝ ነው አቅደው ወደዚህ የተመለሰው። ስለዚህ አሁን ቀጥታ አዲስ አበባን እንዳገኟትም ምክንያቱም ተወስነው ወደ ጎሬ ስለተላለፈ የኢትዮጵያ ዋና ከተማ ጎሬ ብትያዝ ኖሮ ወይ ሳምቤ ላይ ሰዎቹ ባይሸነፈው ኖሮ ኢትዮጵያ በሙሉ በኮሎናይዝ ተደርጋ ነበር ማለት ነው። እንግዲህ ቁጭ ብለን አሁን ስናስበው የነሱ ሀሳብና ውጊያው ስናስበው ሰዎቹ አሁን እዚህ ያለው የኦሮሞ ሕዝብ ከጅማ ከኢሉ አባቦር ተሰብስቦ ያንን ባይገታ ጦሩን ባያሸነፍ ኢትዮጵያ በጣሊያን ቁጥጥር ስር ኮሎናይዝ ተደርጋ ነው የምትሆነው ማለት ነው።
ይህም ቢሆን በውጊያው ላይ ለተሰዉት ባለውለታዎች በመታሰቢያነት የተቀመጠ ነገር አለመኖሩ ያለ ወረዳ አስተዳደር ሰሞት አሰምተዋል። አቶ ወንድሙ ለዚህ ምላሽ አላቸው።
የሳምቤ ድል ከአድዋ ድል ምንም አይተናነስም። ያም ሆኖ የኢትዮጵያ ሕዝብ ይህን ያህል አላወቀውም። በኦሮሚያ ክልል ደረጃም ብዙም አልታወቀም። እኛ ደግሞ ይህንን አቅደን ለማሳየት እና እንዲሁም ለምርምር እናም እዛ ላይ አንዳንድ የልማት ስራዎች እንዲሰሩ የቱሪስት መዳረሻ እንዲሆን ከተለያዩ ድርጅቶችና የመንግስትና መንግስታዊ ካልሆኑ ድርጅቶች ጋር ተባብረን ለምሳሌ አሁን በዚህ በ2014 ህዳር ወር አካባቢ ጥናት አድርገናል። ወደ 12 የሚሆኑ ባለሙያዎች ከፌዴራል ቱሪዝም ሚኒስቴር፣ የኦሮሚያ ቱሪዝም ኮሚሽን፣ ከኦሮሚያ ባህልና ቱሪዝም እንዲሁም ከመቱ ዩኒቨርሲቲና ከኛ ከዞን ባህልና ቱሪዝም የተወጣጣ ኤክስፐርት ቡድን ብዙ ጥናት አድርጓል። 10 ቦታዎችን ለይተናል። ከነዚህ ደግሞ ፋሽስት ጣሊያን ድል የተደረገበት ሳምቤ እና የጎሬ ከተማ አንዱ ነው። እነዚህ ታሪካዊ ቦታዎች ተጠንቶ ለፌዴራልም ቀርበዋል፣ ለኦሮሚያም አቅርበናል። እንግዲህ ውጤቱን ጥሩ ይሆናል ብለን እየጠበቅን ነው።
አቶ ወንድሙ የመቱ ዩኒቨርሲቲ በሳምቤ ጥናቱን እንደሚቀጥልም ተናግረዋል። ለአሜሪካ ድምፅ ገልሙዳዊት ከአዲስ አበባ።
ከዚሁ የአድዋ ዝግጅት ሳንወጣ 126ኛው የአድዋ የድል በዓል በአማራ ክልል የተከበረው በታሪካዊቷና የክተት አዋጁን ተቀብላ ዘማቾችና የዘማች ቤተሰቦችን ባስተናገደችው ወረይሉ ከተማ ነበር። መስፍን አራጌ ስርስራለሁ።
የዳግማዊ አጼ ምኒልክ የክተት አዋጅ መዳረሻ ኢትዮጵያውያን እንዳንድ ልብ መክረው የአሸናፊነት ጥበብ የቀመሩባት ታሪካዊ ስፍራ ወረይሉ። ቀፎው እንደተነካ ንብ ለሚተመው የአድዋ ሰራዊት ስንቅም ትጥቅም የተቀመረባት የድሚዋን ያህል ያልቀናችው ጥንታዊቷ ከተማ ከ125 ዓመታት በኋላ ዳግም ከያቅጣጫው የተጠራሩ የአንድነት ልጆችን አሰባስባለች። ያኔ ለአድዋ ዘመቻ፣ አሁን ደግሞ የዘመቻውን 126ኛ ዓመት ድል ለመዘከር ወረይሉና አድዋ አድዋና ምኒልክ ልዩ ትስስር አላቸው። የኋላዋን ንግስተ ዘውዲቱ ምኒልክን ጨምሮ የቅርብ ቤተሰቦቻቸው የተወለዱባትና የኖሩባት ተመራጭ ስፍራ ነበረች። የአድዋን የክተት ጥሪ ከማስተናገድ ባለፈ የሰፈር ስያሜዎቿን ጭምር ታሪካዊ ክስተቱን አትመው እንዲዘልቁ በማድረግ ወረይሉ ባለውለታ ነች ይላሉ የወረይሉ ወረዳ ምክትል ዋና አስተዳዳሪ ሰለሞን አይቸው።
አጼ ምኒልክ በወራሪው ወቅት ጦራቸውን የጦር አበጋዛቸውን የጦር መኮንኖችን ትምታ ነጋሪት ክተት ሰራዊት ብለው ያወጁባት ቦታ ወረይሉ ናት። ምህረት አድርጋችሁ ተገናኝተን ሀገራችንን ከወራሪው ማስጣል አለብን ብለው የመረጧት ቦታ ናት። ለዚህም በርካታ ስሞች አሉ። ከዚህ ጋር የሚገናኝ ጎንደሬ ሰፈር፣ ደጃዝማች የሚባሉ አካባቢዎች አሉ። ገበያ ዳር ሰፈር የሚባሉ አሉ። ከዚህ ጋር ተያዙ።
በወሎ ዩኒቨርሲቲ ታሪክ ትምህርት ክፍል መምህር ዶክተር ምስጋናው ታደሰ ወረይሉን የክተት አዋጁ መዳረሻ ሊያደርጋት የቻለበትን 3 መላምቶች ያብራራሉ።
ወረይሉን እንደ አንድ ማዕከል አድርገው እንቀሳቀሱበት የነበረ ሁኔታን እንመለከታለን። በ1860ዎቹ ማለት ነው። ከዚህ ጋር ተያይዞ ወረይሉ የምኒልክ ሁለተኛ ከተማ እየተደረገች የምትቆጠረበትም ሁኔታ አለ። በዚህም እንደሚታወቀው ጊዜያዊ ቤተመንግስታቸውን እዛ ላይ ገንብተዋል። በተለያየ ሁኔታም መለስ ቀለስ እያሉ ጉዳዮችን ይከውኑባት ነበረ። ለዚህ ትልቅ ዘመቻ ወረኢሉ ላይ ከተላገኝ የሚለው እንደ አንድ ትልቅ ፋክተር ሆኖ እናገኘዋለን።
እንደ አንድ ትልቅ መነሻ ወይም ምክንያት
ምንትኑ እናገኘዋለን ማለት ነው። ሁለተኛ ሊነሳ የሚችለው ነገር ከመሀል ሀገር ወይ ደግሞ ከሸዋ ሰው ወደ ትግራይ የሚሄደው የንግድ መስመር የሚያልፈው በወረይሉ በኩል ነው። በዛ መሀል እንግዲህ ነጋዴዎችም ይመላለሱበት የነበረ ሰዎችም ይንቀሳቀሱበት የነበረ መስመር እንደመሆኑ መጠን ለወረይሉ መመረጥ አንዱም ምክንያት የሚሆነው መስመር ላይ ያለች ከተማ መስመር ላይ ያለች ቦታ መሆኗ እንደ ሁለተኛ ነገር ልንሳ የሚችል ነው ብዬ አስባለሁ። በሶስተኛነት ደረጃ የወረይሉ ጂኦግራፊያዊ አቀማመጥ ነው። ወረይሉ በትግራይና በሸዋ መካከል፣ በምዕራብና በምስራቅ መካከል ኛ የሚባል ቦታ ላይ ነው የተቀመጠችው። ስለዚህ ከሁሉም አቅጣጫ ተነስቶ ለሚሄድ ሰው እንደ አማካይ የቀጠሮ ቦታ የተወሰደችበት ነገር አለ። እንግዲህ ይህንን የምንለው ከተለያዩ ነገሮች ተነስተን ነው እንጂ አጤ ምኒልክ ወረይሉ ላይ የቀጠሩበትን ምክንያት የዘረዘሩበትን ሁኔታ እና ሰነድ አናገኝም። ይሄ በራሱ ተጨማሪ ጥናት የሚጠይቅ ነገር ነው።
በመታሰቢያ የድል በዓሉ ላይ በክብር እንግድነት የተገኙት በመከላከያ ሚኒስቴር የኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ሜጀር ጄኔራል አህመድ ሀምዛ አድዋ እያንዳንዱ ትውልድ የራሱን ታሪክ ጽፎ ማለፍ እንደሚገባው ያስተማረ እውነት ነው ይላሉ።
ይህ የዘንድሮ አድዋ በዓል የሚሰጠኝ ትርጉም አንደኛ ታሪክን ከባለ ታሪኩ ከመቀማት ይልቅ የራስን ታሪክ መስራት ነው የተሻለው። በማንኛውም ትውልድ የተለያየ ታሪክ ይሰራል። በዛ ዘመን አጼ ምኒልክ ህዝብ ወረይሉ እንዲከት ነው ያዘዙት። ወረይሉ ሲከት የወረይሉ ህዝብ ያን ሁሉ ሰራዊት አስተናግዶ የጦር ስልት እዚህ ተነድፎበት ሰራዊቱ ሞራሉ ተነሳስቶ አማኞችም ስለነበሩ በሚያምኑበትም ታቦት ጭምር ይዘው ከዚህ ነው ተነስተው የዘመቱት። ድል አድርገዋል። እነሱ ድል ሲያደርጉና ይህን ታሪክ ሲሰሩ ለእኛ ደግሞ ሌላ ድል እንድንሰራ ተጨማሪ ጉልበት ነው የጨመሩልን የነበረው። ይህን ጉልበት ወደፊት መግፋት አለብን። አገራችንን ማልማት አለብን። በማንኛውም ጊዜ እንዳትደፈር መሰልጠን፣ በቴክኖሎጂ መዘመን፣ በሞራል መገንባት፣ ኢኮኖሚ መገንባት ያስፈልገናል። አሁን እየሰራን ያለነው ይሄንን ስራ ነው ብዬ አስባለሁ። እኔ ደግሞ በአጋጣሚ ሆኖ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ነኝ። በቴክኖሎጂው መከላከያ በከፍተኛ ደረጃ ለመዘመን የሚሰራውን ስራ በብዙ ርቀት የሚመራም ስለሆነ ሰራዊትን ማዘመን ነው። ዘመኖች ይለያያሉ። በዛ ዘመን የነበረ ጦርነት ሌላ ነው፣ በመካከለኛው ሌላ ነው፣ ከዚህ በኋላም ሌላ ስለሆነ በዛ መዘጋጀት ያስፈልገናል። ይሄ በዓል እሱን ያሳያል።
ጄኔራሉ በቅርቡ ከህወሓት ኃይሎች ጋር የተካሄደውን ጦርነት እንደ አድዋው የፍትህ ጥያቄ ያነገበ ነው ሲሉ አያይዘው ጠቅሰዋል።
የአድዋም ፍትህ ነው፣ የአሁኑም ፍትህ ነው። የአሁኑ በአንድ ሀገር ተወላጆች ፍትሃዊ የሆነ አያያዝ ይደረግ አይደረግም። በሌላኛው ጊዜ እዛ ዘመን ደግሞ ነጮችና ጥቁሮች እኔ በልጣለሁ አትበልጥም ሰው ሰው የሚል ትግል ነበር። ያው ናቸው፣ ሁሉም አላማቸው አንድ። ጦርነት መቼ ነው የሚያልቀው ብለህ ካሰብ ጦርነት የሚሳካው በሰላም በድርድር ያለቀለት ነው። እና እሱን ለማሳካት መንግስት ይሰራል ብዬ አስባለሁ። እኔ ወታደር ስለሆን የምናገረው ጦርነቱን በጣም ከተጎዱት ማህበረሰቦች ግን ርቋል። ያኛውን ማህበረሰብ ደልቶታል ማለት አይቻልም። ግን ለሁሉም ጦርነት ጠቃሚ ስላልሆነ ትግራይም ኢትዮጵያ ስለሆነ የትግራይ ህዝብም ኢትዮጵያ ስለሆነ የትግራይ ህዝብም በአድዋ ጦርነት የተሳተፈ በርካታ ጦርነቶችን ለኢትዮጵያ ሲል ያደረገ ህዝብ ስለሆነ እሱም ባለማበት እሱም ሰላም ባላገኝበት ጦርነት ጦርነትን አይጨርስም።
ከተለያዩ አካባቢዎች የመጡ ታዳሚዎች አድዋን በድል ቱባ ባህላዊ ትዕይንትና ዜማቸውን ደግሞ በማንነታቸው መገለጫነት ዘክረውታል። አንድም ብዙ መስለው ብዙም አንድም ሆነው
ስለ አድዋ ሰምተህ ታውቃለህ?
አዎ።
ምንድን ነው አድዋ?
አድዋ ማለት አጼ ምኒልክና እቴጌ ጣይቱ አድዋ ምድር ላይ ሄደው ብዙ ሰራዊቶችና ብዙ ጦረኞችን ይዘው ሄደው የተዋጉ ሲሆን
ከማን ጋር ነው የተዋጉት?
ከጣሊያን ጋር።
እሺ፣ ማን አሸነፈ በጦርነቱ?
ኢትዮጵያ።
ስሜ ሞገስ ዘውዱ ይባላል። የምማረው ሰባተኛ ክፍል ነው። የምኖርበት አካባቢ ወራይሉ ይባላል።
አድዋ ምንድን ነው?
አድዋ ማለት አባቶቻችን የተዋጉበት
ከማን ጋር?
ከጣሊያን።
እና በጦርነቱ ማን አሸነፈ?
ኢትዮጵያ።
ኢትዮጵያ መቼም ቢሆን የማትፈርስ መቼም ቢሆን የማትቆረስ እንደመሆኗ ነው እኛ የምናምነው። ወጣቶች በየአካባቢያቸው ምናልባት አሁን ዛሬ በጎሳ በጎጥ በመንደር በተለያዩ ነገሮች እየተከፋፈሉ ያው የተለያየ ጸብ ይታያል፣ የተለያየ ግጭት ይታያል። ነገር ግን እንደ ምኒልክ እንደ ድሮ ታሪክ ስንረዳ የኛ የሚዬ ምኒልክ የኛ እናት ኢትዮጵያ ሀገራችን ምንም አይነት የዘር የብሔር ልዩነት እንደሌላት አንድ እናታችን እሷ ብቻ እንደሆነች ነው የማምነው። በዚህ ልክ ነው የአድዋን በዓል የምናከብረው።
አድዋ ማለት ለኛ ነጻ ከቀኝ ግዛት የወጣንበት ነጻ የምንሆንበት ለኢትዮጵያን፣ ለአፍሪካውያን፣ ለጥቁሮች የነጻነታችን ድላችን ነው፣ ቀናችን ነው አድዋ ማለት ነው።
ከቅርብ ዓመታት በፊት ወደ አድዋ የሚደረጉ የእግር ጉዞዎች ወረይሉን ተደራሽ ማድረጋቸውን ተከትሎ በርካታ ቃሎች ተገብተው ነበር። ሐውልት የማቆም የታሪክና ምርምር ማዕከላትን መገንባት፣ የተገቡት ቃሎች ግን አሁን ድረስ ተፈጻሚ መሆን አልቻሉም። የከተማዋ ከንቲባ እሸቱ ታረቀኝ ለቅዶቹ አለመፈጸም ዓለም አቀፉን የኮቪድ ወረርሽኝ በአንድ በኩል ከህወሓት ኃይሎች ጋር የተደረገውን ወታደራዊ ግጭት በሌላ ገጽ በምክንያትነት ያስቀምጣሉ።
የምርምር ማዕከሉንም ዲዛይን አሰርተናል። የኢትዮጵያዊነት የምርምር ማዕከል በሚል ነው የተሰራው። ይሄ ግንባታውም እናስጀምራለን ብለን በቅል ይዘናል። የተጀመረውም ደግሞ የመሰረት ድንጋይ የተጣለውም የዳግማዊ ምኒልክ ሐውልትም እሱንም እናስጀምራለን ብለን አስበናል። ዞሮ ዞሮ በጥቅሉ የተቋረጠው ባሰብነው መልኩ ያልሄደው የተለያዩ ችግሮች ስላጋጠሙ ነው።
የወረዳው ምክትል አስተዳዳሪ አቶ ሰለሞንም ከተማዋ በታሪክ ውስጥ ያላትን ስፍራ በአድዋ ድል ላይ የነበራትን ተጽዕኖና አበርክቶ ያህል የተሰጣት ዋጋ እንብዛም መሆኑን በቅሬታ ያወሳሉ።
ከታሪካዊና ከደረጃቸው አስተዋጽኦ አንጻር ወረይሉ እስካሁን ለትውስታ የሚሆን ምንም ነገር የላትም። ሙዚየም የላትም። ግን ለሙዚየም የሚሆኑ በርካታ ቅርሶች አሏት። ሐውልት መሰራት ይችላል። ይሄ አልሆነም። ከዚህ በተጨማሪ ደግሞ አድዋንና ወረይሉን እንዲሁም አጼ ምኒልክን ላስታውስ የሚችል የፓን አፍሪካኒዝም ዩኒቨርሲቲ መመስረት አለበት። ትውስታም ነው። ከታሪካዊነት አንጻር ያስፈልጋታል የሚል እምነት አለ።
የፓን አፍሪካኒዝም ዩኒቨርሲቲን አድዋ ላይ ለመገንባት መታቀዱን የአሜሪካ ድምፅ በተለያዩ አጋጣሚዎች የዘገበ ሲሆን ዩኒቨርሲቲው እንደ ስያሜው ምልዑ የሚሆነው የታሪኩ አካል የሆኑትን የውጫሌ ውል የተፈረመበት ይስማ ንጉስንና ወረይሉን ሲያካትት ነው የሚል የምሁራን አስተያየት ሲሰማ ቆይቷል። ጦርነቱን ተከትሎ ዩኒቨርሲቲውን እውን የማድረግ እንቅስቃሴ ምን ላይ እንደደረሰ ማወቅ ባይቻልም ወረይሉ ከተማ ላይ ግን ሊሰሩ የታቀዱትን ማስጀመር፣ የተጀመሩትን ማጠናቀቅ እንደሚገባ አድዋ በራሱ ያስተምረናል ሲሉ የከተማዋ ከንቲባ ተናግረዋል።
ይሄ ቦታው ወረይሉ ይሁን እንጂ የኢትዮጵያ በዓል ነው። ይሄ በዓል ቦታውም የኢትዮጵያ ሕዝብ ነው ጥሪ ያደረጉበት። በታሪክ አጋጣሚ ሆኖ እኛ ያለንበት አካባቢ ተመረጠ እንጂ። ስለዚህ አብዛኛው የኢትዮጵያ ሕዝብ ጥሪ እናደርጋለን። ኢትዮጵያዊነትን የሚያንጸባርቅ አሻራ ስለሆነ የሚቀመጠው በዛ ልክ ከህዝብ ይሰበሰባል ብለን ነው ተስፋ የምናደርገው።
ለአድዋ ጦርነት መቀስቀስ ምክንያት የሆነው አንቀጽ 17ን ጨምሮ ከጣሊያን መንግስት ጋር በዳግማዊ አጼ ሚኒሊክና ፔትሮ አንቶኒ የተደረገው አወዛጋቢ ውል የተፈረመበት ይስማ ንጉስ ከ20 ሚሊዮን ብር በሚልቅ ወጪ ሙዚየምና የመዝናኛ ስፍራዎች ተገንብተውለት ነበር። በቅርቡ የህወሓት ኃይሎች ወደ አካባቢው መዝለቃቸውን ተከትሎ በሙዚየሙ ላይ ጉዳት መድረሱንና ቤተ መጻሕፍት ውስጥ የነበሩ በርካታ ታሪካዊ መጻሕፍት መዘረፋቸውን የአምባሰል ወረዳ ባህል ቱሪዝም ጽሕፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የትግራይ ክልል የኮሙኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ 126ኛውን የዘንድሮ የአድዋ በዓል አስመልክቶ በትግራይ ክልል የሚገኝ የአሜሪካ ድምጽ ዘጋቢያችን ሲናገሩ የዘንድሮ የትግራይ ህዝብና መሬት በባዕድ ኃይሎች ተይዘው የተደበደበና የተጨፈጨፈ ባለበት ሰዓት መከበሩን ገልጸው የትግራይ ህዝብ የአድዋ ድል የራሱን የባለቤትነት ስሜት ተሰምቶት ብቻውን እንዲያከብረው የተደረገበት ሁኔታ መኖሩን ተናግረዋል። የትግራይ ህዝብ ብቻውን ማክበሩ ተገቢ ነው ያሉት ኃላፊዋ ወደፊትም በዚያ መልኩ የሚቀጥል መሆኑን እንደሚያምኑበት ገልጸው የትግራይ ህዝብ ካሁን በፊት በይሉኝታ ይታለፉ የነበሩ ድሉን አስመልክቶ ይቀርቡ የነበሩ የታሪክ አዘጋገቦች እንዲስተካከሉ እያደረግን ነው ማለታቸውን ዘጋቢያችን ሙልጌታ ጽሃ ከመቀሌ ላከልን ዘገባ ያስረዳል። የአድዋ ድል 126ኛ ዓመት መሆኑንም ሳይዘነጋ ነገር ግን አድዋ በትግራይ ህዝብ ባለቤትነት የተፈጸመ ድል ስለሆነ ዘንድሮ የመጀመሪያው ነው ብለን ብንጀምረው ተገቢ ነው የሚል ሀሳብ መነሳቱን አሳውቀዋል። በዚህ ጉዳይ ላይ በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰርና የቀድሞ የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አስፋው ባልቻን ያነጋገረው ደረጀ ደስታ እንደሚከተለው አሰናድቶታል።
በቅድሚያ የአድዋ በዓል በትግራይ ክልል በአድዋ ከተማ የተከበረበትን መልክና ሂደት የክልሉ ኮሚኒኬሽን ኃላፊ ወይዘሮ ሊያ ካሳ እንደሚከተለው አብራርተዋል።
የአድዋ ድል በከተማው በተለያዩ ፓነል እንቅስቃሴዎች እንዲሁም ታሪካዊ በሆኑ ቦታዎች፣ ገድሉ በተፈጸመበት ቦታዎች ወደ 126 የሚሆኑ ወጣቶች የተውጣጡ ከወጣቶች ሊግ፣ ከወጣቶች ማህበር፣ ሰማዕታት ልጆችም ጭምር ታክሎበት የተለያዩ የገድሉ የተፈጸመበት አካባቢዎች የጎበኙበት ሁኔታ አለ። እንዲሁም በሶሎዳ ሁልጊዜ በሚከበርበት ታሪካዊ ቦታም የተለያዩ እንቅስቃሴዎች የተደረገ በዓሉን ለማክበር ኮንሰርቶች፣ እንቅስቃሴዎች ነበሩና ይህንን ታሪካዊ ገድል ከትውልድ ወደ ትውልድ ለማሸጋገር የቤት ስራ እንዳለንም ጭምር ያስገነዘበበት ሂደት ነበር።
ወይዘሮ ሊያ የትግራይ ህዝብ ብቻውን ማክበሩ ትክክልና ተገቢ ነው፣ ወደፊትም እዚሁ ይከበራል ይላሉ።
የትግራይ ህዝብ የአድዋ ድል የራሱን የባለቤትነት ስሜት ተሰምቶት ብቻውን እንዲያከብረው የተደረገበት ሁኔታ አለ ማለት ነው። ይሄንን ትክክል ነው ብዬ ነው የማምነው። አድዋ ከተማ መከበሩም ተገቢ ነው። ለቀጣይም በአድዋ ከተማ ይከበራል። የትግራይ ህዝብ ብቻውን ማክበሩም ተገቢ ነው።
ይህ የሆነበትን ምክንያት ወይዘሮ ሊያ እንደሚከተለው ካብራሩ በኋላ የአድዋን በዓል ለማክበር የሚያስችል ሰብዕናና አንደበት የላቸውም ያሏቸውን ኃይሎች አስመልክቶ ይህን ብለዋል።
የትግራይ ህዝብ በባዕድ ወራሪዎች ኃይል ስር በተለያዩ ኃይሎች ተጋብዘው የጦርነቱ መሪዎችና አጠቃላይ ሂደቱን እነሱን በሚመሩት የትግራይ ህዝብ እየተደበደበና እየተጨፈጨፈ ባለበት ሰዓት ሆኖ ስለ አድዋ ድል በዓል ለማክበር ስለ አድዋ ድል ለመዘከር እየተፍጨረጨሩ እንዳለ በተለያዩ ሚዲያዎች እየተደመጡ ይገኛሉ ማለት ነው። ግን ይህንን በዓል ለማክበር የሚያስችል ወይም ይህንን በዓል እንዲከበር የሚናገሩበት አንደበትም እንደሌላቸው፣ ቀጣይ ትውልድ ታሪኩን እንዲሸጋገርም የማድረግ ስብዕናም እንደሌላቸው፣ ይልቅኑስ የትግራይ ህዝብ እንደ ባዕድ ተቆጥሮ የዚች ሀገር አካልና የሀገሪቱን አጠቃላይ ሉዓላዊ ግዛትን አሳልፎ በመስጠት ለሌሎች ባዕዳዊ ኃይሎችን ስር እንዲወድቅ ያደረጉ ኃይሎች ይህንን በዓል ለመዘከር ሞራልም እንደሌላቸው አስረግጠን መናገር የምንችልበት አሁን ነው ብዬ ነው የማስበው ማለት ነው።
የአድዋን ድል የትግራይ ህዝብ ድል ብቻ አድርጎ የመውሰዱ አዝማሚያ እጅግ ያስገረማቸው መሆኑንና ታሪካዊ መሰረት የሌለውም መሆኑን ለአሜሪካ ድምፅ የተናገሩት በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰርና የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት ዶክተር አስፋው ባልቻ ናቸው። የአድዋ ጦርነት የት እንደተካሄደና በነማን እንደተመራ እንደሚከተለው በማብራራት ይጀምራሉ።
በእርግጥ ይሄ የአድዋ ጦርነት የተካሄደው በትግራይ ምድር ላይ ነው። አድዋ በሚባለው ቦታ ላይ ነው። ከአድዋ ከመድረሳችን በፊት ደግሞ ከአምባላጌ ጀምሮ መቀሌ እና ሌሎችም ውጊያዎች ተደርገው የመጨረሻው ፍልሚያ አድዋ ላይ የሆነው። የአድዋን ጦርነት የመሩት ዳግማዊ አጼ ምኒልክ ናቸው። በጠቅላይ አዛዥነት በኤታ ማዦርነትም ደግሞ ጦሩን ስልትና እንትን ሲያወጡ የነበሩትና ሲያዋጉ የነበሩት ራስ መኮንን ወልደ ሚካኤል ናቸው። ይሄ የተባለ ነው። ከዛ ላይ እንግዲህ በጣም በርካታ ደጃዝማቾች፣ ራሶች፣ ፊታውራሪዎችና እንዲሁም ከዛ በታች የሆነ ማዕረግ ያላቸው ጠቅላላ ከኢትዮጵያ ማዕዘናት ማለት ይቻላል ከደቡብ፣ ከምስራቅ፣ ከምዕራብ፣ ከማዕከል፣ ከሁሉም ቦታ ተሰብስቦ እንግዲህ ወረኝ ላይ የነበረውን የመጨረሻ ስምሪት ማለት ይቻላል የስራ ስምሪት ተሰጥቶ አገር ከኋላ የሚጠብቀው ወደፊት የሚራምደው የትኛው ጦር ወዴት መሄድ እንዳለበት እና እንግዲህ ቢያንስ ወረኞ ላይ ተገናኝ ከቤገምድር ጎጃም እና ሌላ ቦታ ደግሞ ያሉት ደግሞ ወደ ትግራይ መግቢያ አምባላጌ አካባቢ ማን የሚባለው አካባቢ ድረስ እንዲመጡ ተደርጎ እንግዲህ በአዋጁ መሰረት እና በዝግጅቱ የትምህርት ሌሎችም እንግዲህ ሎጂስቲክ የሆኑት ነገሮች ሁሉ በደንብ ከተዘጋጁ በኋላ ነው ያ ስምሪት የተካሄደ።
ይህ በሰፊው የተጻፈበት ዓለም የሚያውቀው ነው ከሚለው ማብራሪያቸው በኋላ ዶክተር አስፋው የሚከተለውን ጥያቄ በማንሳት መልስ መስጠት ይገባል ይላሉ።
ትግራይ ምድር የማዕከላዊ መንግስት መሪነት ማለት ነው፣ ዳግማዊ ምኒልክ መሪነት እዚህ ላይ ያካሄደው ምን ለማድረግ ነበር የሚል መልስ መመለስ ያስፈልጋል።
ዶክተር አስፋው ይህ በጣም የሚገርም ሲሆን በታሪክ አጻጻፍም ላይ እንዲህ ያለ ነገር የለም ብለዋል።
ይህንን የህዝብ ታሪክ እንዳለ የኢትዮጵያ ህዝብ ታሪክም የኔ ነው ብሎ መውሰድ በጣም የሚገርም ነው። በታሪክ አጻጻፍ ላይ እንዲህ አይነት ነገር የለም። የሆነውን ነገር ምናልባት አስተዋጽኦ የኛ ይበዛ ይሆናል ብሎ ለማለት ከሆነ እንግዲህ ያሁሉ ህዝብና ያሁሉ ጦር ከሲቪል እስከ ካህን እስከ ቅድም እንደነገርኩ የበርካታ መኳንንትና መሳፍንት ጦር እንደው ዝም ብሎ እዛ የተመመ አይመስለኝም። እንግዲህ ታሪክን ለእኔ ብሎ ለፕሮፓጋንዳ መጠቀም ልክ ነው። በታሪክ አጻጻፍ ላይ ወይም ታሪክ ሳይንስ ላይ ሂስቶሪዮግራፊ የሚባል ነገር አለ። በታሪክ አጻጻፍ ላይ እንዲህ አይነት ነገሮችን የማድረግ ነገር አዲስ ላይሆን ይችላል። ነገር ግን አሁን ትግራይ ጭራሹ የኢትዮጵያ ግዛት በነበረችበት ዘመን፣ በማዕከላዊው መንግስት ስትገብር በነበረችበት ዘመንና አሁንም የኢትዮጵያ አካል በሆነችበት ሁኔታ ይሄ ጦርነት የኔ ብቻና የኔ ብቻ ነው ብሎ ለማለት የሚያስችል ምንም የሚያስደፍር ነገር የለም።
ጠላቶቻችን አሳልፈው የሰጡም ስለሆነና የአድዋ ድል በትግራይ ህዝብ ባለቤትነት የተፈጸመ ስለሆነ የሚሉት ወይዘሮ ሊያ 126 ዓመት የሞላው የአድዋ ድል ካሁን በኋላ አንድ ተብሎ ለመጀመሪያ ጊዜ በትግራይ መከበር እንደሚጀምር መደረጉን እንደሚከተለው ገልጸዋል።
ምክንያቱም ሌሎች ኃይሎች ጠላቶቻችን ለሌላ ባዕድ ኃይል አሳልፈው የሰጡን ስለሆኑ የከተማ ነዋሪው 126ኛ ዓመት መሆኑንም ሳይዘነጋ ነገር ግን የአድዋ ድል በዓል የተከበረው ለመጀመሪያ ጊዜ በትግራይ ሕዝብ ባለቤትነት የተፈጸመ ድልም ስለሆነ ዘንድሮ የመጀመሪያው ብለን ብንጀምረውም ተገቢ ነው ብሎ የሚገልጽበት አገላለጽም በተለያዩ የፓነል ዲስከሽኖች ሲነሱ ነበሩ እነዚህ ሀሳቦች።
ዶክተር አስፋው ለመጀመሪያ ጊዜ በሚለው የዶክተር ሊያ አገላለጽ አይስማሙም።
ይሄ የመጀመሪያ ጊዜ፣ ሶስተኛ ጊዜ፣ አምስተኛ ጊዜ የሚባል አይደለም። እንደውም አድዋ ድል የመጀመሪያዎቹ ዓመታት አካባቢ የአጤ ምኒልክ መታመምን አስከትሎ በሀገር ደረጃም አልተከበረም። ሌሎች ጉዳዮች እሳቸው መታየት ስላለባቸው የመሳሰሉት። በኋላ ግን ከጥቂት ዓመታት በኋላ ያው እስካሁን ድረስ 126ኛውን ዓመት አስቆጥሯል ማለት ይቻላል። ይሄ በዓል በእርግጥ በሁሉም አካባቢዎች የሚከበር በዓል ነው። በተለይ ግን በመናገሻዋ ዋና ከተማዋ ላይ ነው የሚከበር የነበረው። መናገሻዋና ከተማ ላይ ደግሞ ሁሉም የመንግስት ባለስልጣናት፣ የሁሉም ብሔር ብሔረሰብ የሚባለው አሁን የመጣብን ከ83 ወዲህ የመጣውን ህፃን በጠቅላላ ኢትዮጵያ ህዝብ ማለት ነው ከዳር እስከ ዳር አዲስ አበባ ከተማ ላይ የሚኖር ነው። አዲስ አበባ ከተማ ላይ የሚያከብረው አንድ ብሔረሰብ ወይ ምናምን አይደለም። ስለዚህ ሁሉም ማለት የኢትዮጵያ ማህበረሰብ አድዋን በትልቅ ደረጃ ያከብራል። ትግራይም ውስጥ እንደዛው አድዋን የማክበር ጉዳይ እዛው አድዋ ድረስ ተሄዶ የተከበረበት ጊዜም አስታውሳለሁ። እነ ዶጋሊም የታወሱበት ጊዜ ነበር። እዛው ተሄዶ ሐውልት ቆሞ በኮሎኔል መንግስቱ ኃይለማርያም ዘመንም እንደዚ አይነት ነገሮች ይደረጋሉ። ለቦታው እንደውም የተለያዩ የታሪክ ማስታወሻዎች እንዲቆሙለት ብዙ አይነት ጥናቶች፣ ብዙ አይነት ሰሚናሮች እና ኮንፈረንሶች ሲካሄዱበት የነበረ ጉዳይ ነው። አድዋን እኛ ብቻ ሳይሆን እንግዲህ ያው ዘልቆ አልቆ አልፎ ማለት ነው አልፎ ተርፎ እስከ አዲሱ ዓለም ድረስ ማለት ነው የምንለው እስከ አሜሪካን፣ ካሪቢያን እና ሌሎችም ሀገሮች ላይ ትልቅ ተምሳሌት ነው እያለ የምንነጋገረውን ጊኒ ነው። የዛሬ ብቻውን አከበረ የሚለው ነገር ሌላ ፖለቲካዊ አጀንዳ የያዘ ይመስለኛል። ምክንያቱም
የትግራይ ክልል የኮሚኒኬሽን ኃላፊ ወይዘሮ ሊያ ካሳ ካሁን በፊት በይሉኝታ ይታለፉ የነበሩ ድሉን አስመልክቶ ይቀርቡ የነበሩ የታሪክ አዘጋገቦች እንዲስተካከሉ እያደረግን ነው ሲሉም ለአሜሪካ ድምፅ ተናግረዋል። በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰር እና የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት ዶክተር አስፋው ባልቻ ለዚህ የወይዘሮ ሊያ አባባል በሰጡት ምላሽ ይህን ብለዋል።
አድዋን በማክበር ወይም አድዋ ያኔ ነው በማለት የሚገኝ ነገር ካለ እንግዲህ ጥቅሙን እነሱ ናቸው የሚያውቁት። ታሪክን ማዛባት ግን አይቻልም። ከታሪክ አጻጻፍ ውጭ ከሚታወቅና ከተመሰከርለት ውጭ ነጮች የነበሩበት ከሆነ ነብር ክሌ የጻፉበት ነው፣ ለወልደ የጻፉበት ነው፣ ሌሎቹም የጻፉበት ነው። ማአት ጽህፈቶች አሉ፣ ጣሊያኖቹ ራሳቸው የዘገቡበት ነው። እና የኢትዮጵያ ነጻነትም አንድ ላይ ነው እንጂ ያወቁበት በአድዋ የተነሳ የትግራይ ነጻነት አውቀው ወይም የኢትዮጵያ ባርነት ያወጁበት እኮ ጦርነት አይደለም። ስለዚህ እንዴት አድርጎ ነው ለአንድ የክፍለ ሀገር ልበለው ለአንድ አካባቢ ብቻ ሊሰጥ የሚችል የሚለው ነው። ትግራይ ራሷ መክታ ቢሆን ኖሮ ሌላው ሰው ባልተሳተፈ፣ አንድ ሁለት ደግሞ ራሷ አሸንፋ የራሷን ግዛት ይዛ ኢትዮጵያ በቀኝ ግዛት ተይዛ ቢሆን ኖሮ ወይም ሌላ አይነት ችግር ተፈጥሮ ቢሆን ኖሮ ሌላ ሊያጠረጥር የሚችል ነገር ይፈጠር ነበር። በሌለ ነገር ላይ ይህን ማድረግ ግን ለታሰበው የወደፊት ልበለው እንግዲህ የትግራይ ትግሪ ልበለው ወይም የወደፊት ታሰበው የራስን በራስ መንግስት ለማቋቋም በሚደረግ አሁናዊ ፖለቲካዊ አጀንዳ መጠቀሚያ ለማድረግ ካልሆነ በስተቀር በጭራሽ ታሪካዊ መሰረት የለውም ነው የምለው።
የዘንድሮው የ126ኛው የአድዋ ድል በዓል አዲስ አበባን ጨምሮ በተለያዩ የኢትዮጵያ ክፍሎች መከበሩ ይታወሳል። ወደፊት በጉዳዩ ላይ የተለያየ አመለካከት ያላቸውን የታሪክ ምሁራን ይዘን ለማቅረብ እንሞክራለን። ከትግራይ ወይዘሮ ሊያ ካሳን በማነጋገር ላጠናቀረው ዘገባ ሙልጌታ አጽባሃን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ታስተናግዳችሁ ያመሸው ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት በሬዲዮ መጽሔት ዝግጅታችን እንገናኛለን።
Karan bird.